Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋው ነኝ። የዛሬው ፕሮግራማችንን በማስተዋወቅ ጀምራለሁ። ቁጥራቸው በሶስት ሚሊየን ለጨመረው የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁኑኑ መምጣት እንዳለበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አስታወቀ።
An estimated 3 million increase and the priority areas remain the significant case
ትኩረት የሚያስፈልጋቸው ጉዳዮችም እንዳሉ ናቸው። በህፃናት ላይ የሚያጋጥም የተመጣጠነ ምግብ እጥረትም ቅድሚያ የሚሰጠው ጉዳይ ነው። አተት ወይም ያጣዳፊ ትውከትና ተቅማጥ በሽታም እንዳለ ነው። የምግብ ጉዳይም እጅግ አሳሳቢ መሆኑን ቀጥሏል። ዋናው ጉዳይም ይህ ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ቃል አቀባይ ቹይዝ ኦኮሮን ነበር ያደመጥነው። ዝርዝሩን ይዘናል። የሜዲትራኒያንን ባህር በሚያቋርጡ ኢትዮጵያውያንና ኤርትራውያን ስደተኞች ዘንድ ትልቅ ዋጋ ያላቸው በቅርቡ በዚሁ በጎ ምግባራቸው ከህገ ወጥ የስደተኞች ዝውውርን በተመለከተ በሚደረገው ጥብቅ ምርመራ ላይ ለምርመራ ስማቸው እንደሰፈረ ይነገራል።
በባህር ሜዲትራኒያን የሚንቀሳቀሱ ማህበሮች ስለተሱ እኔም እዛ ቦታ እርዳታ ላይ ስለምሰራ በእኛ ኢንቨስቲጌሽን እየተደረገ መሆኑ ነው ኢንፎርሜሽን የተላከልኝ እንጂ ለምርመራ እንድቀርብ ወይ ክስ የቀረበልኝ ነገር የለም እስካሁን።
አባ ሙሴ ዘርአይ ስለ ምርመራው የደረሳቸውን መረጃ በማብራራት ይገልጻሉ። በአጠቃላይ ስለ ስደትም የሚሉን አለ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ምን ያህል ወታደሮች ወደ አፍጋኒስታን እንደሚልኩ ውሳኔ ላይ አለመድረሳቸውን ገለጡ። የመከላከያ ሚኒስትሩ ዛሬ ይህን የገለጡት ትላንት ፕሬዚዳንት ዶናልድ ትራምፕ አዲሱን የአፍጋኒስታን ስትራቴጂ ይፋ ማድረጋቸውን ተከትሎ ከኢራቅ ባግዳድ በሰጡት ቃል ነው። ከጦር ኃይሎች ጠቅላይ ኤታማዦር ሹም ጆን ዶንፎርድ ጋር በመመካከር ላይ መሆናቸውንም አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ትላንት ሰኞ ማታ ዋሽንግተን አቅራቢያ በሚገኝ የጦር ሰፈር ባደረጉት ንግግር አፍጋኒስታን ውስጥ ሽብርተኝነትን ድል ለመምታት በተወጠነውና ሁኔታዎች እየታዩ የሚከናወን እቅድ ሲሉ በገለጡት ውጥን ለቀጣይ እንቅስቃሴዎች ምን ያህል ሰራዊት እንደሚላክ በዝርዝር መናገር እንደማይፈልጉ አስታውቀዋል። በሌላ ዜና እስላማዊ መንግስት ብሎ ራሱን የሚጠራው ቡድን የቀረው ጥቂት ጊዜ ብቻ ነው ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ተናገሩ። ጽንፈኛው ቡድን በቀናት ውስጥ ይሸነፋል ማለት አለመሆኑን ግን ሳያስጠነቅቁ አላለፉም። ሚኒስትር ማቲስ ይህን የተናገሩት ወደ ኢራቅ አስቀድሞ ይፋ ላልተደረገው ጉብኝት ከመነሳታቸው አስቀድመው በሰጡት መግለጫ ነው። ማቲስ ከኢራቁ ጠቅላይ ሚኒስትር ሃይደር አል አባዲ ጋር በባግዳድ ውስጥ ተነጋግረው ውይይታቸው ያተኮረው በጸጥታ ትብብር ላይ ዩናይትድ ስቴትስ ለኢራቅ ስለምታደርገው የጸጥታ ድጋፍ እንደነበር ጠቅላይ ሚኒስትሩ ገልጠዋል። ኢራቅ ውስጥ ጸጥታ ማስፈን በአንድ ሌሊት የሚከናወን አለመሆኑን ሚኒስትሩ አስገንዝበዋል። የቦኮ ሃራም ሽምቅ ተዋጊዎች ሰሜን ምስራቅ ናይጄሪያ ውስጥ ሰዎችን በፈንጂ መምጠቃቸውን ሁኔታ በአስፈሪ ደረጃ እየጨመረ መምጣቱን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በሪፖርቱ አስታውቋል። ዝርዝሩን በምሽቱ ክፍለ ጊዜያችን ይዘን እንመለሳለን። በማዕከላዊ ኬንያ ገጠራማ አካባቢዎች ባለፉት ወራት የነበረው ሁከት መባባሱ ተገለጠ። ይህ የሆነው ከሰሜኑ የሀገሪቱ ክፍል የታጠቁ አርብቶ አደሮች ብዛት ያላቸው የቀንድ ከብቶች፣ ፍየሎችና በጎቻቸውን ግጦሽ ፍለጋ ወደ ግል በመንዳታቸው መሆኑ ተገልጧል። በግጭቱ የሰውና የዱር አራዊት ህይወት አልፏል። ድርቁ እየተባባሰ ባለበት ወቅት አንዳንዶቹ የፖለቲካ መሪዎች ህዝቡን ከብቶቻችሁንና ሳር ውሃ ወዳለበት የፈለጋችሁበት ቦታ ይዛችሁ መሄድ ትችላላችሁ ብለው መቀስቀሳቸው ግጭቱን ለማብረድ እንዳልረዳም ጠቁመዋል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዛችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቁጥራቸው በ3 ሚሊዮን ለጨመረው የድርቅ ተጎጂዎች የሚፈለገው እርዳታ አጣዳፊ መሆኑንና አሁኑኑ መምጣት እንዳለበት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት አስታወቀ። ጽፈት ቤቱ ያስታወቀው በቅርቡ ይፋ የተደረገውን የሰብአዊ እርዳታ ሰነድ መነሻ በማድረግ ነው። የጽፈት ቤቱን ቃል አቀባይ ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል።
በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ HRD እንዳመለከተው በድርቁ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር በከፍተኛ ሁኔታ ጨምሯል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት የኢትዮጵያ ቢሮ ቃል አቀባይ ቾይዝ ኦኮሮ ይህንኑ የሚያጠናክሩት
We're looking at over 300 million increase, you know, through the media review for the rest of the year. In January it was 5.7. Now we're looking at 8.5.
እየተመለከተን ያለነው የእርዳታ ፈላጊዎቹ ቁጥር በ3 ሚሊዮን እና ከዚያም በላይ መጨመሩን ነው። የግማሽ አመት ግምገማውን መነሻ በማድረግ ለቀረው የ2017 ይፋ የተደረገው ቁጥር ይሄ ነው። በ3 ሚሊዮን የጨመረው በጥር 2017 ይፋ ከተደረገው ጋር ሲነጻጸር ነው። በጥር 2017 ቁጥሩ 5.6 ሚሊዮን ነበር። አሁን እየተመለከተን ያለነው 8.5 ሚሊዮን ነው። እናም በ3 ሚሊዮን መጨመሩን እየገመትን ነው። ትኩረት የሚያስፈልጋቸው ጉዳዮችም እንዳሉ ናቸው። በህፃናት ላይ የሚያጋጥም የተመጣጠነ ምግብ እጥረትም ቅድሚያ የሚሰጠው ጉዳይ ነው። አተት ወይም ያጣዳፊ ትውከትና ተቅማጥ በሽታም እንዳለ ነው። የምግብ ጉዳይም እጅግ አሳሳቢ መሆኑን ቀጥሏል። ዋናው ጉዳይም ይህ ነው። የምግብ ጉዳይ ሁሌም ቅድሚያ የሚሰጠው ሆኖ ይቀጥላል። እናም የተረጂዎቹ ቁጥር ጨምሯል። ምላሽ ለመስጠት የሚያስፈልገው የገንዘብ መጠንም በዚያው ልክ ጨምሯል ነው ያሉት። በቅርቡ ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ HRD ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። ከለሳው ደግሞ በሁሉም ዘርፎች ላይ ያሉ ክፍተቶችን አመላክቷል። 3.6 ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከ5 ዓመት በታች የሆኑ ህፃናት ለተመጣጣኝ የምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር መነሻ የተባሉ ምክንያቶችም በዚሁ በተከለሰው ሰነድ ተጠቅሰዋል። በዚህም መሰረት በኦሮሚያና በደቡብ ብሔረሰቦችና ህዝቦች ክልል በሚገኙ በልጋብቃይ ወረዳዎች በዚያን ወቅት የጣለው ዝናብ አነስተኛ እንደነበር ነው የተመለከተው። እናም በዚያ የሚገኙ አባወራዎች የምግብ ዋስትናቸው ማረጋጋት አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትም በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ፣ እየቀጠለ ላለው የአጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ ተመልክቷል። በሰነዱ መሰረት የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሸጋገረ 183 ሚሊዮን ዶላር መኖሩንና 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ሰነዱ አመልክቷል። ይሄም ሆኖ የዩኤን ኦቻ ቃል አቀባይ እንደሚሉት አሁንም ከፍተኛ ክፍተት አለ።
At the moment we're looking at a shortfall of over 400 million US dollars. Donors have been very, very supportive of this response. The government has shown tremendous, continues to show tremendous leadership, supported by its own funding. But we still have a gap. And this response is time-sensitive.
በአሁኑ ሰዓት የሚቀረን ገንዘብ ከ400 ሚሊዮን ዶላር በላይ መሆኑን ነው እየተመለከትን ያለ ነው። ለጋሾች ይህንን ምላሽ በከፍተኛ ሁኔታ ሲደግፉ ቆይተዋል። መንግስትም በሚመደበው ገንዘብ የታገዘ አመራር መስጠቱን ቀጥሏል። ነገር ግን አሁንም ክፍተት አለ። ይህ ምላሽ ደግሞ አጣዳፊ ነው። ምግብ በጊዜ ካልደረሰ እጥረቱ ይባባሳል። ለዚህም ነው ለምላሹ የሚያስፈልገው ከ400 ሚሊዮን ዶላር በላይ በአስቸኳይ ሁኔታ እንዲመጣ እየጠየቅን ያለ ነው። ይህ ገንዘብ አስፈላጊ መሆኑ ብቻ አይደለም፣ የሚያስፈልገው አሁኑኑ ነው ነው ያሉት። ድርቁ ለሁለተኛ አመት በተከታታይ የተከሰተ መሆኑ ሁኔታዎችን እንዳባባሰም ቃል አቀባዩ አስረድተዋል። እርሳቸው እንዳሉት የዘንድሮው ድርቅ የተከሰተው ተጎጂዎችና አካባቢዎች ገና ካለፈው አመት ድርቅ ሳያገግሙ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኦሮሚያ ክልል ከሐረር 16 ኪሎ ሜትር ርቃ በምትገኘው ኮምቦልቻ ከተማ የአጣዳፊ ተቅማጥና ትውከት ከገባ 5 ቀናት መቆጠሩን የከተማው አስተዳደር አስታወቀ። ነዋሪዎች በበሽታው በርካታ ሰዎች ተጎድተው በሆስፒታል እንደሚገኙና የሰው ህይወት ማለፉን ገልጸዋል። የከተማው አስተዳደር በበኩሉ የሞተ ሰው የለም፣ በሽታውን በቁጥጥር ስር አውለነዋል ብለዋል። ጽዮን ግርማ ዝርዝር አላት።
በሐረር ከተማ አቅራቢያ በምትገኘው ኮምቦልቻ ከተማ ከ220 ሺህ ሰው በላይ ይኖርባታል ተብሎ ይገመታል። የአጣዳፊ ትውከትና ተቅማጥ ወረርሽኙ የተከሰተው ደግሞ ቀባቀሊ በተባለች የገጠር ቀበሌና መልካባቡ በተባለ የከተማ ቦታ ነው። የከተማው አስተዳደር በሽታው ከተከሰተ 5 ቀን እንደሆነ አረጋግጧል። በሁለቱ አካባቢዎች በበሽታው የተጠቁት ሰዎች ኮምቦልቻ ወደሚገኘው ሆስፒታል እየተወሰዱ በመታከም ላይ እንደሆኑ ነዋሪዎች ይናገራሉ። በዚህ ከተማ ነዋሪ ሆነው አቶ ሰሙ ለሜሳ ወንድሙ ታሞበት ለማስታመም በሆስፒታል እንደሚገኝ ገልጾ ከታማሚው ብዛት የተነሳ በአግባቡ ሕክምና እያገኙ እንዳልሆነ ገልጾልናል። ስለሚገኙበት ሁኔታ አነጋግሬው ነበር።
አዎ፣ በጣም ብዙ ሰው ተኝቷል። የሚቀመጡበት ቦታ የለም። በረንዳ ላይ ነው ሰው ተኝቶ ያለው እና በርዛት ስተው ነው ሕክምና ውስጥ ተደርጎ ያለው። በጣም ለሰው ምንም ድጋፍ የለምና ሰው መንገድ ላይ ምናምን ላይ በፍያዊ ጠይ ቦታ ላይ እየወደቀ ነው። ሆስፒታልን ሲገባ ሆስፒታል ውስጥም በረንዳ ላይ ነው እየተኛ ያለው እና ሳር ላይ ምናምን እዛ ላይ ተቀምጦ ነው ሰው እየተጎዳ ያለው። አሁን ያለው ሁኔታ ማለት ነው።
ምን ያህል እድሜያቸው ምን ያህል ይሆናሉ በዚህ በሽታ የተያዙት?
በሽታ ያለው አሁን ህጻናትም አለ፣ ህጻናትም አለ፣ ሽማግሌዎችም አለ፣ ወጣትም አለ፣ ውስጥ ብዙም ሰዎች አለ፣ ሴቶች። አሁን አብዛኛው የሞተ ያለው ትላንት አንድ ህጻን፣ ዛሬ ደግሞ 2 ሽማግሌዎች 9 ሰዓት ላይ ና 4 ሰዓት ላይ 2 ሰው ሞተ። ጠቅላላ ዛሬ ብቻ እስካሁን ሰዓት 4 ሰው ሞቷል ማለት ነው።
ምንድን ነው የሚያደርገው በሽታው?
በሽታው ያስመልሳል። በሀቄ ነው የሚያስወጣው ማለት ነው። እዚያው መንገድ ላይ ነው የምጥለው። በጣም አስቸጋሪ በሽታ ነው። በጣም ምንም ነገር እስካሁን ነገር በቃ ድጋፍ የለም። አሁን ዛሬ ብቻ ከህይወት ፋና ስፔሻሊስቶች እና ነርሶች ከአርማ ዩኒቨርሲቲ የሚማሩ ያለው ድጋፍ ለማድረግ እነሱ አሁን እዚህ ከጎድና ማለት ነው ወደዚህ ከዞኑ ወደዚህ እኮ አሁን እያገዙ ነው። ህክምና በጣም ስለደቀመ በቃ ሰው 24 ሰዓት ነው ውስጥ እዚህ ሆስፒታል ውስጥም ትንሽ ሰው ነው ያለው ሐኪሞች ከዛ ከነሱ አቅም በላይ ሆኖ በቃ እነሱም በየ መንገዱ ላይ ነው እየሞተ ያለው በየ መንገዱ በቃ ግን እዛ የሚጠቀመው መድኃኒት እየሰጠ ያለው ዋተት እና ግልኮስ ብቻ ተክሎ ሰው ይወስዳል። በቃ እንደዚያ ነገር አለ።
የት ሆስፒታል ነው ያሉት?
ኮምቦልቻ
ትልቅ ሆስፒታል ነው።
ገና ጤና ጣቢያ ነው። ገና ከሆስፒታል አልተቀየረም፣ ግን ትልቅ ነው። ገና በጤና ጣቢያ ነው የሚጠራ። ትልቁ የወረዳው ጠቅላላ ጤና ጣቢያ ነው።
እዛ ነው አሁን ያለው በሽተኛው?
አዎ፣ እዛ ውስጥ አለ። ግማሹ ደግሞ በራሱ እዛ ህክምናው ድጋፍ ስለ አልተደረገም ድጋፍም ተደረገ ያለው በቂም አይደለም። በዛ ምክንያት ወደ ህይወት ፋና ሰዎችም እየሄዱ ነው። እዛ እየታከሙ ነው። ወደ ህይወት ፋና ማለት ነው፣
ወደ ሀረር ማለት
በጣም አሁን ትንሽ ወደ ሀረር ህይወት ፋና በራሱ ፍላጎት በራሱ እየሄደው እዛ ላይ ታከሙ ነው።
የኮምቦልቻ ከተማ ምክትል አስተዳዳሪ አቶ ረመዳን አብደላ በከተማው በሽታው መግባቱን አረጋግጠዋል።
አሁን በእኛ አካባቢ አጣዳፊ ተቅማጥና ትውከት ተነስቷል። የተነሳውም በአንድ ቀበሌ ላይ ነው። እሱን ነገር ግን በተገቢው መንግስት መስራት ያለበትን ስራ በተቀናጀ ሁኔታ በልማት ሰራዊት ተደራጅተው አደራጅተን ህብረተሰቡን በማሳተፍ የጽዳት የሽንት ቤት አገልግሎት ቁፈራ እየተካሄደ ስራው በተሻለ ሁኔታ እየተሰራ ነው ያለው። በቁጥጥር ስር ውሏል ማለት ነው።
ይህ በሽታ ከዚህ ቀደምም በሌላ ቀበሌ ላይ ተከስቶ እንደነበር ተናግረዋል።
ከአሁን በፊት አንዴ አንድ ቀበሌ ላይ ተነስቶ ያችን ቀበሌ በዛኑ ጊዜ ማንም አይነት ሰው ሳይሞት በቁጥጥር ስር ያዋሉበት ሁኔታ አለ። አሁን ደግሞ ይሄ ለሁለተኛ ጊዜ ከ5 ቀን በፊት የተነሳ ነው ማለት ነው።
አቶ ረመዳን በሆስፒታል ውስጥ ሰው እየሞተ መሆኑን ከነዋሪዎች የተነገረውን ግን አስተባብለዋል።
እየታከመ ነው እንጂ ያለው ሰው ይሄን እኔ እስካሁን ባለ መረጃ የሞተ ሰው እስካሁን ድረስ የለኝም።
ኃላፊው በሽታውን ከዚህ ቀደም በቁጥጥር ስር አውለነዋል፣ አሁንም በቁጥጥር ስር ውሏል፣ የሞተ ሰው የለም፣ የታመሙት ሰዎች ሕክምና እየተደረገላቸው ነው ብለዋል። የተባበሩት መንግስታት ድርጅት የህጻናት መርጃ ተቋም ዩኒሴፍ በአተት የተያዘ ሰው ከሰውነቱ ፈሳሽ ስለሚወጣ በሽተኛው የሰውነት ድርቀት ያስከትልበታል። ይህ ሁኔታ ደግሞ በአተት የተያዘ ሰው በአጭር ጊዜ ራሱን እንዲስት ያደርገዋል። ከዚህ በተጨማሪም አፋጣኝ የህክምና እርዳታ ካላገኘ በበሽታው የመሞት አጋጣሚው 50% ነው። ነገር ግን አስፈላጊው የህክምና እርዳታ ከተደረገለት የመሞት አጋጣሚው 1% ወይም ከዚያ በታች ማድረግ እንደሚቻል በድረገጹ ላይ አስፍሯል። የዓለም የጤና ድርጅት በዚህ ዓመት ባወጣው ሪፖርቱ ደግሞ መላውን የአፍሪካ ቀንድ ተላላፊ በሽታዎች እያጥለቀለቁት መሆኑን በመግለጽ ሲያስጠነቅቅ ቆይቷል። ለወረርሽኞቹ መሰራጨት ዋነኛ ሰበብና አነካኪም የሆነው በአካባቢው በደረሰው የከበደ ድርቅ ምክንያት የሰው እንቅስቃሴ መብዛትና መፍጠኑንም መሆኑን ድርጅቱ አመልክቷል። በአፍሪካ ቀንድ 9 ሚሊዮን የሚሆን ሰው አጣዳፊ ተቅማጥና ተውከት ለመሳሰሉ ውሃ ወለድ በሽታዎች መጋለጡን የጠቆመው የዓለም የጤና ድርጅት ምንም እንኳን አሁን ባለው ሁኔታ በኮሌራ የተያዙ ሰዎች ባይታዩም 5 ሚሊዮን የሚሆን ሰው ግን በአደጋው ቀለበት ውስጥ እንደሚገኝ መግለጹ ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ወደ ጣሊያን። ከሊቢያ ወደ ጣሊያን ለመግባት የሜዲትራኒያንን ባህር ለሚያቋርጡ ስደተኞች የአባ ሙሴ ዘርአይ ስምና ስልክ ታላቅ ዋጋ አለው። እኒህ አባት በጣሊያን ሀገር ከ25 ዓመት በላይ ኖረዋል። ከ1995 ዓ.ም ጀምሮ ወደ ጣሊያን የሚሰደዱ ስደተኞችን በሚችሉት ሲረዱም ቆይተዋል። በቅርቡ ህገወጥ የስደተኞች ዝውውርን በተመለከተ በሚደረገው ጥብቅ ምርመራ ላይ ስማቸው ሰፍሯል። ይህንን ምርመራ ሂደት በተመለከተ በርካታ ጋዜጦች ሲዘግቡም ከርመዋል። ጉዳዩን በተመለከተ ለመጠየቅ አባ ሙሴ ዘርአይ ጋር ደውለን ነበር። ስደትን በተመለከተም አባ ሙሴ የሚሉን ነገር አለ፣ እንከታተላቸው።
ጋዜጣ ብዙ ነገር ነው የጻፉ የሌለ እንትን ግን ምርመራ እንዳለ ነው ኢንፎርሜሽን የተሰጠኝ እንጂ ለጥያቄ ወይ ደግሞ እንትን የቀረብኩት ነገር የለም። እስካሁን የጠራኝ ሰውም የለም። በእኔ በሁሉ እነዚህ ኤንጂኦ ህይወት ማዳን በባህር ሜዲተራኒያን የሚንቀሳቀሱ ማህበሮች ስለሱ እኔም እዛ ቦታ እርዳታ ላይ ስለምሰራ በእኛ ኢንቨስቲጌሽን እየተደረገ መሆኑ ነው ኢንፎርሜሽን የተላከልኝ እንጂ ለምርመራ እንድቀርብ ወይ ክስ የቀረበልኝ ነገር የለም እስካሁን። ለስደተኞች በባህር አደጋ የተጋለጡበት ጊዜ ከነሱ ኢንፎርሜሽን ተቀብዬ ለሀይል ባህር ኢንፎርሜሽን ስለጠሁና እርዳታ እንዲያገኙ ስላደረኩ ለዚህ ነው ኢንቨስቲጌሽኑ የቀረበው። እንዴት ነው ኢንፎርሜሽን ከማን ነው የምትቀበለው? ለምን ነው የምትቀበለው? ይሄ ነው ጥያቄው ላይ ያለው። ይሄ እንደዛ በማድረግ ደግሞ ለስደተኞች በብዛት እንዲመጡ ረድተዋል አልረዳም? ይሄም ጥያቄ ላይ የተነሳው ማለት ነው። ግን ገና ቲዮሪክ ኢንቨስቲጌሽን ያለው እንጂ እስካሁን ፕራክቲካሊ ይኸው ጭብጥ አገኘን ወይ ይህ መረጃ አግኝተናል ብሎ ያቀረቡት ነገር እስካሁን የለም። በምርመራ ውስጥ አግብቶ በዛ የእነሱ ስልክ ቁጥር ምናምን ኮንትሮል ስለዋለ በስልክ የእኔ ስም ሲጠሩ ስለሰሙ ከእነሱ ምን አይነት ግንኙነት አለኝ ከእነዚህ ማህበሮች የጀርመን ኖን ጎቨርናመንታል ኦርጋኒዜሽን ከእነሱ ምን ግንኙነት አለኝ? እንዴት ነው ከእነሱ ኮሚኒኬሽን ማድርገው የነበርኩ? ይህን ነገሮች ለማጣራት ነው። በእጅ የደረሰኝ ፍርድ ቤቱ የህግ አክባሪው ምርመራ እያደረገ መሆነ እንደሆነ ብቻ ከተጀመረ በ2016 ኖቬምበር የጀመረ ምርመራ ነው አሁን ኢንፎርሜሽን የተሰጠኝ። ስለዚህ ለስንት ወር ምርመራ ሲካሄድ ቆይተዋል? አሁን የምርመራው ጊዜ በህጉ መሰረት ማለቅ ስለነበረበት የጊዜው የምርመራው ጊዜው ተርም መውደቅ ስለነበረበት ህግ አክባሪው ምርመራው እንዲቀጥል ስለፈለገ ፍቃድ ሲጠይቅ ነው ለእኔ ኢንፎርሜሽን የመጣኝ እንጂ ለስንት ወር ምንም ሳይሉን ሳይነግሩን ምርመራ ሲያካሂዱ ቆይተዋል።
አሁን ፀሐይ ነው፣ የበጋ ወቅት ነው። በርካታ ስደተኞች አሁንም የሜዲትራኒያንን ባህር እያቋረጡ ወደ ጣሊያን እየገቡ ነው። እንደ ምን ያህል ናቸው? እስቲ ከባለፈው አመት ጋር ሲያወዳድሩት የዘንድሮ ምን ይመስላል? ቁጥሩ ጨምሯል ወይ ቀንሷል ወይ?
ነው እሱ ቁጥሩማ ብዙ ቀንሷል። ለምን? በብዛት የተለያዩ መሰናክል ስለሚያገኙ ጥንት ደግሞ እስር ቤት ውስጥ የያዟቸው ስለሆኑ በተለይ በሊቢያ ሊቢያ ከመግባታቸው በፊትም ሌላ ስንትም መሰናክል ስለሚያገኙ ያሉ በብዛት እንደ ድሮው ሊመጡ አይችሉም። ስለዚህ የመጣው ቁጥር በጣም ትንሽ ነው። ከአምና በፊት የነበረ ቁጥር ከእንትን ካል ነው ማለት ነው ካየ ነው። በዚህ አመት ብዙ ሰው ሞተዋል። ከአምና የነበረ ቁጥር እንኳን አነስ ያለ ቁጥር ቢሆን ካለው ቁጥር ብናየው የመጡት 50% አካባቢ ነው የቀነሰው። የሞቱት ደግሞ ስናየው በዚህ በ2017 ከ2000 በላይ ቁጥር አልፈዋል። ስለዚህ የመጡት ቁጥርና የሞቱት ቁጥር ስታየው በጣም ትልቅ ቁጥር ነው። አምና ከ5000 በላይ ነው ሰው የሞተው በ2016 ማለት ነው። ፕሪሳይዝ የሆነ ቁጥር መስጠት አስቸጋሪ ነው። አንዳንዴ ትናንሽ ጀልባዎች ያለ ምንም ኢንፎርሜሽን ምንም ስለነሱ ሳይታወቅ የሚጠፉ ደግሞ ብዙ አሉ። ስለዚህ እነሱ በብዛት በቁጥር ውስጥ አይገቡም። ለምን የሚያቃቸው ሰው አልተገኘም? ስንት ሰው እንደነበሩ አይታወቅም። በዛው ጠፍቶ ይቀራሉ። የኛ አካባቢ ማለት ምስራቅ አፍሪካ ወይ ቀንድ አፍሪካ ቁጥሩ በጣም ቀንሷል። ከነበረው 30 ምናምን ሺህ በአንድ አመት የሚመጡ የነበሩ ኤርትራውያን ኢትዮጵያውያን አብሮ ነው በቁጥር እንትን የሚያርጓቸው ነበሩ። ለዛ ከሱዳንም በዛ ከሶማሊ እንደዛ ቁጥሩ ላይ የነበረው በጣም ቀንሷል የነሱ ቁጥር። ለምን? ይሄ የካርቱም ፕሮሰስ ስምምነት ያደረጉት ብዙ መንገዶች ስለዘጋባቸው፣ ህገወጥ የሆኑ መንገዶች ስለተዘጉባቸው ብዙዎቹ ገና እዛ በሱዳን፣ በኢትዮጵያ፣ በሊቢያ፣ በግብጽ በተለያየ ቦታዎች መንገድ አጥቶ ወይ ደግሞ ያለው ሁኔታ በሊቢያ ያለው ሁኔታ ወይ እስር ቤቶቹ ስንት ግፍ ምናምን የተደረገ ስለሆነ በስደተኞች ላይ እሱን ፈርቶም ደግሞ ቆየት የመረጠ ሰው ብዙ አለ። ኦገስት ጊዜ አምና የገቡት ወደ 170 ሺህ ነው የነበሩ። አሁን የመጡት ወደ 75 ሺህ አካባቢ ነው የደርሶ ያለው አሁን በዚህ አመት በ2017 የገቡ ማለት ነው። ስለዚህ ግማሽ ነው።
ድረሱልኝ ጥሪ ወደ እርስዎ ነው ብዙ ጊዜ የሚደወለው። አሁን የመጨረሻ የተደወለሉት መቼ ነው?
አሁን መጨረሻ የተደወለልኝ በኦገስት መጀመሪያ ነው። የዛሬ 2 ሳምንት 3 ሳምንት ሊሆን ነው ከባህር የተደወለልኝ ማለት ነው።
እና ተረፉ? ሁሉም ገቡ በሰላም?
አዎ።
ስንት ነበሩ የገቡት የዛን ቀን?
ወደ 110 አካባቢ ናቸው።
ኢትዮጵያውያን፣ ኤርትራውያን?
አዎ፣ አበሾች ነበሩ። ሌሎች ዜጎችም ነበሩ። ሚክስድ እንትን ነው የነበረው።
የጣሊያን መንግስት ወደቤን እዘጋለሁ የሚል አቋምም እየያዘች ነው። ብዙ ማስጠንቀቂያዎችም ለአውሮፓው ህብረት እያሳወቀችም ነው። እርስዎ ደግሞ በዚህ ጉዳይ ላይ እየሰሩ ስለሆነ ያሉት ምን አይነት እንቅስቃሴ እያደረገች ነው ጣሊያን ወደቦቿን በመዝጋት ዙሪያ?
ወደብ መዝጋት ቀላል ነገር አይደለም። ሊዘጋም የሚችል ነገር አይደለም። ግን የሚያርጉት ያሉ ከሊቢያ ስምምነት በማድረግ ከሱዳን፣ ከኒጀር፣ ከቻድ፣ ከግብጽ፣ ከቱኒዚ፣ ከሁሉ እዛ አካባቢው ራሱ ከኢትዮጵያ፣ ከኤርትራ በዚህ የካርቱም ፕሮሰስ 28 ሀገሮች ነው እዛ ስምምነት የገቡ ማለት ነው። ስለዚህ እነዚህ ሁሉ ዶብ እንዲዘጉ ወይ ዶባቸው ቁጥጥር እንዲያደርጉ ህዝባቸው ወደ ውጭ የሚወጣ እንዲቆጣጠሩ ስምምነት ያደረጉ ከኤሮጳ ማለት ነው። ኤሮጳ ደግሞ በገንዘብ እንድትረዳቸው ይሄ አይነት ስምምነት የተደረጉ ዋናው አሁን በብዛት ስም ግፊቱ በተለይ ለሊቢያና ለሱዳን፣ ለኒጀር እነዚህ ከሱብሳሃሪያን አፍሪካን ሲመጡ በእነሱ መሬት ስለሚያልፉ ለእነሱ ነው በብዛት ተጽዕኖ የሚያደርጉባቸው እና ለእነሱ ነው ደግሞ በብዛት የገንዘብ እርዳታም እያደረጉ ዶባቸው እንዲቆጣጠሩ ወይ ደግሞ ስደተኛዎች የሚያልፉበት መንገዶች ሁሉ እንዲዘጉ በዚህ አይነት መልክ ነው። አሁን ጣሊያን ለሊቢያም የጣሊያን መርከቦች ሳይቀሩ እዛ ሄዶ ሀይል ባህር ማለት ነው ከነሱ ከሊቢያ ሀይል ባህር አብሮ እንዲሰሩ አብሮ እንዲቆጣጠሩ ይሄ አይነት ስራ እየተሰራ ነው ያለው። ሌላ መፍትሄ ግን ካሁን ያቀረቡት የለም።
አፓቡሴ በመጨረሻ ስደትን የመጨረሻ መፍትሄያችን አናደርግ በማለትም መክረዋል።
ስደት መፍትሄ ሊሆን አይችልም። ችግራችን በአፍሪካ ውስጥ መፍታት ካልቻል ስደት ሄደን የምናመጣው መፍትሄ ሊኖር አይችልም። ለጊዜው ትንሽ ነገር ለነዛ እድል አድርጎ በህይወት የተሻለ ቦታ ያደረሱ ምናልባት ትንሽ ነገር ሊያገኙ ይችሉ ይሆናል። ስለዚህ ዋና ወጣቱ ውጭ ከሄድኩ ብቻ ነው የሚያልፍልኝ የሚል አስተሳሰብ ይሄ ትክክለኛ አይደለም። እንዴት አገራችን ውስጥ ሆነን ያለው ሁኔታ አብረን እንዴት የተሻለ ሁኔታ እንዲፈጠር እንሰራለን፣ አብረን አገሩ እንዲበለጽግ እንሰራለን፣ አብረን የተሻለ መብት የሚጠበቅበት ሁኔታ እንዲመቻች አብረን እንሰራለን። ይሄ አይነት አስተሳሰብ ካልጀመረ ወጣቱ አፍሪካ ውስጥ ለውጥ አይመጣም። ሁሌ ለስደት፣ ሁሌ ለግዛት፣ ሁሌ ለችግር እየተጋለጥ እንኖራለን ማለት ነው።
እሺ አባ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።
እሺ
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዝግጅታችን ነው የምናልፈው። ባልደረባችን ሰለሞን አባተ በሳን ፍራንሲስኮ ይገኛል። ትላንትና የፀሐይ ግርዶሽን በተመለከተ ሲዘግብልን ቆይቷል። በቀጥታ ስርጭታችንም ላይ አምጥተን ስላለው ሁኔታ ሲገልጽልን ነበር። ዛሬ ደግሞ ሳን ፍራንሲስኮ ስለሚገኘው ስለ ሲሊከን ቫሊ የዓለማችን ትልቁ የቴክኖሎጂ ድርጅት ነው በሳን ፍራንሲስኮ የሚገኝ። ስለዛ እንግዲህ ትንሽ ሊያወራን ነው ሰለሞን። እንግዲህ ስለ ሳን ፍራንሲስኮ በመናገር በማስረዳት እንግዲህ ለአድማጮቻችን እንጀምር። እንደምን ዋልክ? በመጀመሪያ አየህ ወደ ጉዳይ የገባው
አድማጮቻችን እንደምንድናችሁላችሁም። ሳን ፍራንሲስኮ በጣም በጣም የተዋበ አካባቢ ነው። ከተማዋና የሳን ፍራንሲስኮ አውራጃ አንድ ላይ ያሉበት አካባቢ ነው ማለት፣ እዚህ ካውንቲ ነው የሚባለው። ከተማውና ካውንቲው አንድ ላይ ነው ያሉት እና ይሄ ሳን ፍራንሲስኮ የተቋቋመው በአውሮፓ የዘመን አቆጣጠር በ1776 ዓ.ም ነበር። በኢትዮጵያ አቆጣጠር በ1768 አካባቢ ማለት ነው። እና ያን ጊዜ የነበሩ የስፔን ኮሎኒስቶች ወደዚህ ላኩና ሰዎቻቸውን የቅዱስ ፍራንሲስኮ ዳሲሲን መገዳም ነገር አቋቋሙ። በእኚሁ በቅዱስ ፍራንሲስኮ ስም ነው እንግዲህ ሳን ፍራንሲስኮ ተብላ እቺ ከተማ የተቋቋመችው። ቅዱስ ፍራንሲስኮ በአውሮፓ ውስጥ በጣም ትልቅ ገናናነት ያላቸው በ12ኛው መቶ ክፍለ ዘመን የነበሩ ዲያቆን እና ቄስ ነበሩ እና በዓለማችን በአራት ትላልቅ የካቶሊክ እምነት ተከታዮች ካቶሊክ ብቻ ሳይሆን የሉተራንም እምነት ተከታዮች ዘንድ የሚከበሩ ነው። በልክ በኢትዮጵያ በኦርቶዶክስ እምነት ገብርኤል፣ ሚካኤል እየተባለ እንደሚጠራው ለሳቸውም መስከረም 24 ቀን በኢትዮጵያ ቁጥር ማለት ነው የቀን ቁጥር የቅዱስ ፍራንሲስኮ ቀን ተብሎ ይሰየማል። በጣም ብዙ ታሪክ ያላቸው ናቸው ሳን ፍራንሲስኮ። እኚህ ቅዱስ ፍራንሲስኮ የተፈጥሮ አካባቢ ወይም የኢንቫይሮንመንት ጠባቂ፣ የእንስሳት ጠባቂ ሁሉ ተብለው የሚታመንባቸው ናቸው። ሳን ፍራንሲስኮ በጣም ትልቅ ከተማ ነች። በዚህ በዩናይትድ ስቴትስ 13ኛዋ ግዙፍ ከተማ ነች። በካሊፎርኒያ ደግሞ 4ኛዋ ግዙፍ ከተማ ነች። ወደ 871,000 የሚሆን ሰው ይኖርባታል ባለፈው ዓመት በነበረው የህዝብ ቁጥር ግምት መሰረት። እና እንግዲህ ይሄ የካሊፎርኒያ አካባቢ በተለያዩ ሁኔታዎች በተለያዩ ወቅቶች ለአሜሪካ እድገት፣ ለአሜሪካ ማንነት በጣም ቁልፍ የሆኑ ታሪኮችን ያስመዘገበ አካባቢ ነው። ከዚህ በፊት ከ150 ዓመት በፊት በጣም ግዙፍ የሆነ ወርቅ የማምረት ሩጫ ነበረ። ጎልድ ራሽ ተብሎ ይታወቃል በዩናይትድ ስቴትስ ታሪክ። እና በዛን ወቅት ነው እንግዲህ ካሊፎርኒያ ብድግ ያለችው እና ለአሜሪካ አጠቃላይ እድገትም ትልቅ መሰረት የጣለችው። አሁን ደግሞ ካሊፎርኒያ የዓለም ግዙፉ የቴክኖሎጂ ሩጫ ያለባት አካባቢ ነች። በዓለም ውስጥ ካሉት ትላልቅ የቴክኖሎጂ ማዕከሎች አንዱ ነው። እንግዲህ ሲሊከን ቫሊም ቅድም እንዳነሳሽው መስታወት በዚሁ በሳን ፍራንሲስኮ አካባቢ የሚገኝ በተለይ ደቡባዊ ሳን ፍራንሲስኮን ያካተተ ስፍራ ነው። የዓለም ግዙፍ የቴክኖሎጂ ኩባንያዎች ያሉበት ነው።
እንግዲህ ሲሊከን ቫሊን ካነሳህ እንግዲህ እዛ ውስጥ የሚሰሩ የቴክኖሎጂ ባለሙያዎች ሰዎች አሉና ያነጋገርካቸው ሰዎች አሉ? እንደው አጠር አጠር አድርገህ ብትነግረን ሰዓታችንም እያለቀ ስለሆነ።
እሺ፣ አሁን እንግዲህ ሳን ፍራንሲስኮ ቀደም ሲል እንዳነሳሁልሽ መስታወት በዓለም ግዙፍ የሆኑ ኩባንያዎችም ለ39 ከፎርቹን 500 የፎርቹን መጽሔት ከሚያወጣቸው ግዙፍ ኩባንያዎች 39ኙ የሚገኙት ሳን ፍራንሲስኮ ውስጥ ነው። እነሱ የሚደግፏቸውም ሌሎች እንደ ኤንጅል ኢንቨስተርስ የሚባሉ አሉ። እንደሱ የሚደግፏቸው ጀማሪ የሆኑ ወይም ስታርታፕስ ላይ ያሉ ኩባንያዎችም አሉ። አንዳንዶቹን አነጋግሬ ነበር። ከአፍሪካ፣ ከላቲን አሜሪካ፣ ከእስያ የሚመጡ ብዙ ወጣት ቴክኖሎጂስቶች አሉ፣ ኢትዮጵያውያንም አሉ። በሚገርምሽ ሁኔታ በጣም ትልልቅ ስራ እየሰሩ ያሉ ኢትዮጵያውያን አሉ። ለምሳሌ የአሪፍ ዘፈን ፈጣሪ፣ የዊኪፔዲያ በአማርኛ እያዘጋጁ ያሉ የጉግል የአማርኛ ሰዎች፣ እንደዚሁም ደግሞ ትናንትና ያነጋገርኩት ኬብሮን ደጀኔ የሚባል አንድ ወጣት በተመሳሳይ ሁኔታ ድንቅ የሆነ የፈጠራ ስራ እየሰሩ ነው ያሉት።
በጣም ደስ ይላል ሰለሞን። እንግዲህ ይህንን ዘገባ እንቀጥልበታለን፣ ምክንያቱም ብዙ ወጣቶች አሉ የቴክኖሎጂ ላይ የሚሰሩ። እንመለሳለን ሰለሞን። አሁን ከሰዓት አንጻር እንግዲህ ልሰናበትህ ነው።
እንመለሳለን፣ ነገም እንመጣለን።
እሺ። እንግዲህ አድማጮቻችን፣ የዛሬው ጋቢና ቪኦኤ ዝግጅቶችን በዚሁ ተጠናቋል። መስታወት አራጋው ነበርኩ። መልካም ምሽት።